ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 20 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ቤኒሻንጉል ጉምዝ ክልል በከማሼ ዞን በሎጂ ጋንፎይ ወረዳ በሁለት ግለሰቦች የግል ቂም ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉ ተነገረ።
የሟች ቤተሰቦች እርምጃ ሲወስዱ ሌሎች አንዳንድ ኃይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም፣ አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ሕዝቦች ናቸው።
የቤኒሻንጉል ጉምዝ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ ናቸው የሰማችኋቸው። በአብይ ርዕስ ይዘናቸዋል። ለሰዓቱ አርዕስተ ዜና አዲሱ
ፕሬዚዳንት ኡሁሩ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዚዳንታዊ ምርጫ ብቻቸውን ተወዳድረው አሸነፉ ተባለ። ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ምርጫ ዘመቻ አስተባባሪ እና ረዳታቸው ተከሰሱ። ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስከሬኖች የተቀበሩበት የጅምላ መቃብር ተገኘ የሚሉ ዋና ዋናዎቹ ናቸው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኬንያ ፕሬዚዳንት ኡሁሩ ኬንያታ ተቃዋሚዎች ባልተካፈሉበት ፕሬዚዳንታዊ ምርጫ አሸንፈዋል። ኬንያታ 98 ከመቶ ገደማውን ድምፅ አግኝተው አሸንፈዋል ሲል የምርጫ ኮሚሽኑ ዛሬ ይፋ አድርጓል። ባለፈው ሐሙስ በተካሄደው ድጋሚ ምርጫ ከተመዘገበው 19.6 ሚሊዮን መራጭ ውስጥ ድምፁን የሰጠው ከ39 ከመቶ በታች መሆኑን ነፃው የምርጫና የወሰኖች ኮሚሽን ሊቀመንበር ዋፉላ ቼቡካቲ አስታውቀዋል። ሀገራችን የከበደ የፖለቲካ ሁከት አደጋ ላይ ነች ሲሉ ያስጠነቀቁት የኬንያ ተቃዋሚ መሪ ራይላ ኦዲንጋ በሶስት ወር ውስጥ አዲስ ፕሬዚዳንታዊ ምርጫ እንዲካሄድ ጠይቀዋል። ራይላ ኦዲንጋ ባለፈው ሐሙስ ከተካሄደው ድጋሚ ፕሬዚዳንታዊ ምርጫ ራሳቸውን ካገለሉ ከሶስት ቀናት በኋላ ለአሶሺየትድ ፕሬስ በሰጡት ቃለ መጠይቅ ፕሬዚደንት ኡሁሩ ኬንያታ ያለ አንድ ተፎካካሪ የተወዳደሩበት ምርጫ በመሆኑ ፉርሽ ነው ብለዋል። የሐሙሱን ምርጫ ኡሁሩና ኡሁሩ የተወዳደሩበት ሲሉ የገለጡት ራይላ ኦዲንጋ አስከትለውም ፕሬዚዳንቱ የአገሪቱን ተቋማት ለማውደም እየሞከሩ ናቸውም ብለዋል። ተቃዋሚ መሪው የዩናይትድ ስቴትስንና የሌሎች ምዕራባውያን ሀገሮች ዲፕሎማቶችን ምርጫው እንዲደገም በማሳሰብ ኃላፊነት የጎደለው ተግባር ፈጽመዋል ሲሉም ወንጅለዋቸዋል። እኛ የምናወራው ስለ ተአማኒ ምርጫ ነው፣ እነሱ ደግሞ ማንኛውም አይነት ምርጫ ይካሄድ ይላሉ። የኬንያ ወዳጆች ነን ይላሉ። ወዳጆቻችን ከሆኑ በቃ ጠላት አንፈልግም ሲሉ ኦዲንጋ ያማርራሉ። ከኬንያታ መንግስት ጋር ስለ ነጻና ፍትሐዊ ምርጫ ለመነጋገር ዝግጁነታቸውን ገልጠው በሌላ በኩል ደግሞ የኬንያታ መንግስት ላይ ተጽዕኖ ለማሳደር ደጋፊዎቻቸው የሥራ ማቆም አድማና ሰላማዊ ሰልፍ እንዲካሄድም ጥሪ እያቀረቡ ናቸው። መጽሔት ዝርዝር ይኖረዋል በኋላ።
አንዳችም
የዩናይትድ ስቴትስ የአፍሪካ የሳህል አካባቢ ሀገሮች ለሚያካሂዷቸው ጸረ ሽብርተኛ ጥረቶች መርጃ 60 ሚሊዮን ዶላር ልትለግስ ቃል ገባች። ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ይፋ ያደረጉት እርዳታ ቡርኪና ፋሶ፣ ቻድ፣ ማሊ፣ ሞሪቴኒያ እና ኒጀር በዚሁ የአውሮፓውያን ዓመት ውስጥ ለመሰረቱት የጋራ ግብረ ኃይል ድጋፍ ለመስጠት ይውላል። ሽብርተኝነትን ድል ለመምታት አሸባሪ ቡድኖች በማናቸውም አህጉር ውስጥ መሸሸጊያ እንዳያገኙ መደረግን ይጠይቃል ሲሉ የውጭ ጉዳይ ሚኒስትር ቲለርሰን አስገንዝበዋል። የሚሰጠው የገንዘብ እርዳታ የእስልምና መንግስት ብሎ ራሱን በሚጠራ ቡድንና በግብረ አበሮቹ እንዲሁም በሌሎች ሽብርተኛ ቡድኖች አደጋ የተደቀነባቸው የክልሉ አጋሮቻችን ጸጥታቸውን ለማረጋገጥ የሚያካሄዱትን ትግል ያጠናክርላቸዋልም ብለዋል። በቅርቡ ከእስልምና መንግስት ቡድን ጋር ግንኙነት ያላቸው ታጣቂዎች በደቡብ ምዕራብ ኒጀር ውስጥ በዩናይትድ ስቴትስና በኒጀር ወታደሮች ላይ ባቀረቡት ወይም ባደረሱት ጥቃት 4 አሜሪካውያን ወታደሮች መገደላቸው አይዘነጋም።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ አማካሪያቸውና ረዳታቸው ክስ ቀረበባቸው። የሩሲያን ባለፈው አመቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ መግባት ጉዳይ የተከታተለ ያለው ልዩ መርማሪ ላለፉት በርካታ ወራት ያካሄደውን የምርመራ ውጤት መሰረት አድርጎ ያቀረበው የመጀመሪያ የክስ እርምጃ ዋሽንግተን ላይ እያነጋገረ ነው። የክሱን ዜና ይፋ መደረግ ተከትሎም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ማለዳ ላይ ተከታታይ የትዊተር መልእክቶችን አውጥተዋል። ሪፖርተሮቻችን ማይክል ባውማን እና ጄፍ ካስተር በዚህ ጉዳይ ያጠናቀሯቸው ዘገባዎች አሉ። አሉላ ከበደ ጨምቆ ያቀርባቸዋል።
አንዳችም መመሳጠር የለም ሲሉ ነው ፕሬዚዳንት ትራምፕ በምርጫ ዘመቻቸውና በሩሲያ መካከል መመሳጠር እንዳለና እንዳልነበረ ለማረጋገጥ ሲከታተሉ በቆዩት ልዩ መርማሪ ሮበርት ሙለር የምርመራ ውጤት የቀድሞ የምርጫ አማካሪያቸው ፖል ማነፎርት እና የረዥም ጊዜ ረዳታቸው መከሰሳቸውን ይፋ ላደረገው ዜና ምላሽ የሰጡት። በዛሬው ዕለት ይፋ የተደረገው የክስ ጭብጥ ማናፎርትና ረዳታቸው የቀረጥ ግብር ላለመክፈል በተፈጸመ ወንጀል፣ ህገወጥ ገንዘብን ህጋዊ ለማድረግ የተከናወነ የገንዘብ ዝውውር፣ እንዲሁም በዩናይት ስቴትስ ላይ ማሴር የሚሉትን ጨምሮ በበርካታ ወንጀሎች ተጠያቂ የሚያደርግ ነው። በፌዴራል ደረጃ የክሱን ትክክለኝነት ለመወሰን የተሰየመው 23 አባላት ያሉት ከህዝብ የተውጣጣ ፍርድ ሰጪ ቡድን ወይም ማውጫጭኝ ባለፈው አርብ ነው በልዩ መርማሪ ሙለር የተመራው መርማሪ ቡድን ያቀረበውን ክስ ያጸደቀው። ይህንንም ተከትሎ የክሱ ዜና ሾልኮ ከተሰማበት ካለፈው አርብ ማግስት አንስቶ በክሱ ጭብጥ ዝርዝሮች፣ የምርመራው ሂደትና አቅጣጫ የተለያዩ ወገኖችን ሐሳቦች ስታስተናግድ የሰነበተችው ዋሽንግተን ዛሬም የዜናውን ይፋ መድረክ ተከትሎ በዚሁ ጉዳይ ክፉኛ ተጠምዳ ውላለች። መርማሪ ሙለር ምርመራውን ከጀመሩበት ካለፈው የግንቦት ወር አንስቶ የመጀመሪያቸው የሆኑት እነኚህ ክሶች በትራምፕ ፕሬዚዳንታዊ አስተዳደር ላይ አንዳች አሳሳቢነት ወይም አሳሳቢ ጉዳይ አጥልቶ በቆየው የሩሲያ ጣልቃ ገብነት ላይ ያተኮረ ምርመራ በር ከፋጅ ተደርጎም ተወስዷል። ማናፎርት ሩሲያንና ዩክሬንን ጨምሮ ለተለያዩ አገሮች መሪዎች ጉዳይ አስፈጻሚ የሆኑ ቢሮዎችን በመርዳት ለረዥም ጊዜ የሰሩ ናቸው። የቀድሞ የንግድ ሸሪካቸው ሪክ ጌትስም ለፌዴራሉ የምርመራ ቢሮ ዛሬ እጃቸውን ሰጥተዋል። የዩናይት ስቴትስ የመረጃ ጉዳይ አዋቂዎች እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም መጀመሪያ ላይ የዩናይት ስቴትስን ዲሞክራሲ ለማወቅና በፕሬዚዳንታዊ ምርጫው ትራምፕ እንዲያሸንፉ ለመርዳት የሩሲያው ፕሬዚዳንት ቭላዲሚር ፑቲን በቀጥታ ጣልቃ ገብተዋል ሲሉ ይፋ ማድረጋቸውም ይታወቃል።
ሊቢያ ቤንጋዚ ከተማ አቅራቢያ ቢያንስ 36 አስከሬኖች የተቀበሩበት የጅምላ መቃብር ተገኘ። አስከሬኖቻቸው የተገኙት ሰዎች ማንነት አልታወቀም፣ በጥይት የተመቱ ናቸውም ተብሏል። በአንድ ሪፖርት መሠረት አንዳንዶቹ አስከሬኖች ሙሉ የሥራ ልብስ የለበሱ፣ ሌሎች ደግሞ የስፖርት ቱታ ያጠለቁም አሉባቸው። የተባበሩት መንግሥታት ድርጅት የሊቢያ ተወካይ ሐሳን ሰላሜ ባወጡት መግለጫ አረማውያን ወንጀል እንዳስቆጣቸው ገልጠው ምርመራ እንዲካሄድም አሳስበዋል። ሁለቱም የሊቢያ ተቀናቃኝ አስተዳደሮች ዓለም አቀፍ እውቅና ያለው የትሪፖሊው መንግሥትና በአገሪቱ ምስራቃዊ ክፍል በሐሊፍ ሀፍታር የሚመራው መንግሥት ግድያውን አውግዘዋል። ምርመራ እናካሄዳለን ሲሉም ቃል ገብተዋል። የሀፍታር ተዋጊዎች ባለፉት 3 ዓመታት የተካሄዱትን በርካታ ግድያዎች በመፈጸም ይጠረጠራሉ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የየመን ቀውስ መፍትሄ እንዳይገኝለት ዋና እንቅፋት የሆነው የኢራን ፖሊሲ ነው ሲሉ የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ከሰሱ። በኢራን የሚደገፉትን የየመን ሁጢ አማጽያን የሚወጋው ወታደራዊ ኅብረት የሚመራው በሳዑዲ አረቢያ መሆኑ ይታወቃል። የሳዑዲ አረቢያው የውጭ ጉዳይ ሚኒስትር አዴል አልጁቤር ኢራንን በየመን ጣልቃ ጉዳይ በመግባትና በሺአ ሁጢ ተዋጊዎች መሳሪያ በመስጠት ከሰዋታል። ሁቲዎቹ ተዋጊዎች የየመንን ሕዝብ ለረሃብና ለድህነት ዳርገዋል፣ 4 ሚሊዮን ልጆች ከትምህርት ገበታቸው አፈናቅለዋል ሲሉም የሳዑዲ አረቢያው ሚኒስትር ወንጅለዋል። ባለፈው ሳምንት ዩናይትድ ስቴትስና የፋርስ ባሕረ ሰላጤ ትብብር ምክር ቤት አባል ሀገሮች የመን ውስጥ የእስልምና መንግሥት ቡድን እስላማዊ መንግሥት ቡድንና አልቃይዳን በሚደግፉ በርካታ ግለሰቦችና አካላት ላይ ማዕቀቦችን ደንግገዋል። የተባበሩት መንግሥታት ድርጅት ለቀውሱ መፍትሄ ለመፈለግ ጥረት እያደረገ መሆኑን ገልጾ ተዋጊዎቹ ወገኖች የሰላም ስምምነት ላይ ለመድረስ ቁርጠኝነት እንዲያሳዩ አበረታተዋል። ከአሁን ቀደም የተደረሱ ስምምነቶች ውጊያውን ለማስቆም አልቻሉም።
በመጨረሻም የስፔን መንግስት አቃቤ ህግ ከስራ የተባረሩትን የካታላን ካቢኔ ባለስልጣናት በመንግስት ላይ ክህደት በመፈጸምና አመጽ በማነሳሳት ክስ እንመሰረትባቸዋለን ሲሉ ተናግረዋል። ጠቅላይ አቃቤ ህግ ሆዜ ማኑዌል ማዛ ዛሬ በሰጡት መግለጫ የካታሎኒያ መሪዎች ግዛቲቱ እንድትገነጠል ግፊት በማድረጋቸው የመንግስት ገንዘብ በመዝረፍም ጭምር መከሰስ አለባቸው ሲሉ ያሳስባሉ። የካታሎኒያ ተገንጣይ ፓርቲ በበኩሉ የግዛቲቱን ፓርላማ ያፈረሰው የሀገሪቱ መንግስት ለመጪው ተሳስ ወር ባቀደው ምርጫ እናወዳድራለን ሲል አስታውቋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 20 2010 ዓመተ ምህረት ምሽት ፕሮግራም ነው።
በኢጋድና በአፍሪካ ህብረት የተዘጋጀ ስብሰባ በቅርቡ ካርቱም ላይ ተካሂዷል።
የኢትዮጵያ መጠናከር፣ የኢትዮጵያ መረጋጋት፣ አብዛኛው ህዝብ የተቀበለው የመንግስት ስርዓት መቋቋምና ይሄን የመሳሰሉት ለሁሉም አገሮች ከፍተኛ የሆነ ጠቀሜታ አለው።
ከተሳታፊዎቹ አንዱ ዶክተር ዲማኖ ጎናቸው የሰማችኋቸው አነጋግረናቸዋል።
አሁን አድማጮች የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚው ደግሞ አብይ ርዕስ ነው።
በቤንሻንጉል ጉምዝ ክልል በከማሼ ዞን በሎጂጋን ፎይ ወረዳ በሁለት ግለሰቦች ምክንያት በተነሳ ግጭት የስምንት ሰው ሕይወት ማለፉን የክልሉ መንግሥት አስታውቋል። ግጭቱ ከብሔር ግጭት ጋር የሚገናኝ ነገር የለውም ብሏል ቢሮው። በሌላ ዜናም ነቀምቴ ከተማ ውስጥ በተነሳ ግጭት የሦስት ሰው ሕይወት ማለፉ ተገልጿል። የአረና ትግራይ ቃል አቀባይ ጥቃቱ ብሔር ላይ ያነጣጠረ ነው ብለውታል። ጽዮን ግርማ ተጨማሪ አላት።
በቤንሻንጉል ጉምዝ ክልል አርብ ዕለት በተፈጠረ ግጭት የስምንት ሰዎች ሕይወት መጥፋቱን የክልሉ መንግስት አስታውቋል። ግጭቱም የብሔር ሳይሆን በአንድ የአስረኛ ክፍል ተማሪ ሞት ምክንያት በቂም በቀል የተፈጠረ ነው ብሎታል። ማምሻውን የቤንሻንጉል ጉምዝ የኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶን አነጋግሬያቸው ነበር።
ከማሽ ዞን የቤንሻንጉል ጉምዝ ክልላዊ መንግስት በከማሽ ዞን በገለጅጋንፎ ወረዳ በሎ ደደሻ ቀበሌ ነው የሚባለው አካባቢው ሐሙስ ማታ ሌሊት የግለሰቦች ግጭት ነበረ። አንድ ግለሰብ መንገድ ላይ ጠብቆ አንድ ሰው ገለው ሟቹ ወጣት ነበረ። የሟች ቤተሰቦች ወደ ቀብር እየተሄደ እያለ የሟች ቤተሰብና ወጣቶቹ በደም ፍላት ተነሳስቶ ሌሎች ግለሰቦች ላይ ግጭት ፈጠሩ። ከዛም በኋላ ፖሊሶች ያው የመከላከል ስራ እየሰሩ በግጭቱ ምክንያት ወደ ስምንት ሰዎች ሞቶ አርብ ጠዋት ጀምሮ እስከ ረፋዱ ግጭት ነበረ። ከአርብ ረፋድ ላይ ጀምሮ በማረጋጋት ህዝቡን በመዋየት ወደ ኖርማል ኑሮ እንደገባ ነው ባለኝ መረጃ።
ይሄ ነገር እንግዲህ ከተለያየ ቦታ እንደሚሰማው የብሔር ግጭት እንደሆነና የአካባቢው ተወላጆች እዛ አካባቢ በሚኖሩ የአማራ ተወላጆች ላይ ይሄንን ድርጊት ፈጽመዋል የሚል ወደ ብሔር ግጭቱ በግለሰቦች ሆኖ በኋላ ላይ ወደ ብሔር የተቀየረበት ሁኔታ አለ ማለት ነው።
አጠቃላይ ግጭቱ ምንም አይነት ብሔር ተኮርም ሆነ ሌላ ፖለቲካ አንደምታ የሌለው ነው። የግለሰቦች የቂም በቀል ግጭት ነው ቶታሊ። ይሁን እንጂ ጠዋት ላይ የሟች ቤተሰቦች እርምጃ ሲወስዱ ሌሎች አንዳንድ ኃይሎች የብሔረሰብ ተኮር ነው ግጭቱ ወደሚል አዝማሚያ ሊወስዱት የቻሉት እንጂ ብሔር ተኮርም አይደለም፣ አንድ ብሔረሰብ ላይ ያነጣጠረም አይደለም። አጠቃላይ የአካባቢ ነዋሪዎች ናቸው። የአማራ ብሔረሰብም ይሁን እዛ አካባቢ ያሉ ብሔረሰቦች አጠቃላይ በክልሉ የሚኖሩና እዛው አካባቢ የሚኖሩት ህዝቦች ናቸው።
እነዚህ ስምንቱ የሞቱት ማን ናቸው? ምን አይነት ሰዎች ናቸው? ወጣቶች ናቸው? አዛውንቶች ናቸው? ምን አይነት ሰዎች ናቸው ስምንቶች?
ዲቴል የምርመራ መዝገቡ ሲመጣ እሱ በጸጥታ መዋቅሩ የሚሰጥ ሆኖ አጠቃላይ በመረጃ ደረጃ ትላልቅ ሰዎች ናቸው ተብሎ ነው መረጃ የደረሰን በአሁኑ ሰዓት ላይ ማለት ነው።
ንብረት መቃጠልስ? የተቃጠሉት ቤቶች?
የተቃጠለ ቤት አሁን በማጣራት ሂደት ላይ ነው ያለ ነው። ሁሉንም ነገር አጣርተን ለሚዲያ መግለጫ እንሰጣለን ብለን ያለ ነው። እስካሁን ድረስ በተጣራው መሰረት ግን አንድ ዘጠኝ የሚሆኑ ጎጆ ቤቶች በግጭቱ ሳቢያ የተቃጠሉ መሆኑን ነው ያጣራ ነው።
ምን ያህል ሰው ታሰረ ይሄን ድርጊት ፈጽሟል ተብሎ?
እስካሁን ድረስ በተጣራው ሂደት ወደ 13 የሚደርሱ ተጠርጣሪዎች ተይዘዋል። አሁንም የማጣራት ሂደቱ በምርመራ ቡድን እየተካሄደ ነው ያለው።
ቤንሻንጉል ላይ እንደዚህ አይነት ነገር ያጋጥማል ከዚህ በፊት?
ከዚህ በፊት እንደዚህ አይነት ነገር ተከስቶ አያውቅም። ጉዳዩ የግለሰብ በቂም በቀል ነው። እሱን ዝርዝር መረጃውን አጠቃላይ የምርመራ ሂደቱ ከተጠናቀቀ በኋላ እናቀርብ ሆኖ ማንኛውም ግለሰብ ማዕከል ውስጥ ግጭት ሊከሰት ይችላል። ግን ልጁ ወጣት ስለሆነ ወጣቶች ናቸው አሁን በደም ፍላት ተነሳስቶ ይህንን እንትን ለማድረግ የቻሉት ማለት ነው። የአስረኛ ክፍል ወጣት ተማሪ ነው መጀመሪያ ተገሎ የነበረው።
ይሄ ነገር መፈናቀልን አስከትሏል።
አንድም ሰው የተፈናቀለ የለም። በአጠቃላይ እዛ አካባቢ ያሉ ሰዎች በሙሉ የአካባቢ ማህበረሰብም የአካባቢ አመራሮችም በአጠቃላይ በመረባረብ እዚህ ግጭት የተፈጠረበት አካባቢ ያለውን የመጀመሪያው እርምጃ የተወሰደው ግጭቱ ወደ ሌሎች ቀበሌዎች እንዳይሰፋ የመከላከል ስራ ነው የተሰራ። ከዛም በኋላ ደግሞ በግጭቱ የተጎዱ ሰዎችን አሰባስቦ እርዳታ የማድረግና ድጋፍ የማድረግ ስራ ነው የተሰራው።
በሌላ በኩል በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቀናቸው ነበር። ስብሰባ ላይ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል በፌስቡክ ገጻቸው ላይ ጉዳዩን የክልሉ የብአዴን ማስተባበሪያ ጽህፈት ቤት እየተከታተለው መሆኑን፣ ግጭቱ የተፈጠረውን በሁለት ግለሰቦች የግል ቂም ምክንያት መሆኑን ጠቁመው በአሁኑ ሰዓትም በቦታው መረጋጋት መስፈኑንና 11 ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። በሌላ ዜና በዛሬው ዕለት በነቀምቴ ከተማ የሶስት ሰዎች ህይወት ማለፉ እየተነገረ ነው። በነቀምቴ ከተማ ነዋሪ የሆነና ስሙን መጥቀስ ያልፈለገ ወጣት ሰላማዊ በሆነ መንገድ በከተማው ሲከበር የነበረ የኢሬቻ በዓልን ለመረበሽ የሞከሩና ቦምብ ሊያፈነዱ ያሉ ሰዎች ሲያዙ አይቻለሁ ይለናል።
ነቀምቴ ትናንትና የኢሬቻ በዓል ነበረ። በኢሬቻ በዓሉ ላይ የማይታወቁ የኦሮሞ ብሔር ያልሆኑ ማለት ነው ቦምብ ምናምን ይዞ ተያዙ። እነሱ አሁን ያው ቁጥጥር ስር ውሎ በኦሮሚያ ፖሊስ ምርመራ የተደረገባቸው ነው። አሁን ሆስፒታል መግባታቸውን እንጂ መሞታቸውን አላየሁም። ሆስፒታል እንደገቡ አውቃለሁ።
ረብሻ ተነስቶ ነበረ በዛ በዓል ላይ?
ረብሻ ምንም አልተነሳም። በኦሮሚያ ፖሊስና በፎሌ ተብሎ የተመረጡ ልጆች አሉ፣ በእነሱ ነው የተያዙት። እነ ሲደበደቡ አይቻለሁ፣ ግን መሞታቸውን አላየሁም። ያው ኔጋ ነው የተያዙት። አንዱ ሬቻዋ ማለት ነው በወንዙ በአባገዳ አካባቢ ተደርሶ እዛ ፎሌዎች ያዙ እዚያው በልጆች ተመቶ እንደተጎዳ አውቃለሁ፣ ግን መሞቱን ያው እርግጠኛ አይደለሁ። ዛሬ ደግሞ እንደገና ዛሬም አራት ሰዎች እንደተያዙ ነው።
ሲደበደቡ አይተሃል አንተ በአይነት?
የዛሬውን አላየውም። ያው አንዱ በአድማ በታኝ የሚባሉ የጠበቃ ኃላፊዎች አሉ። ጭስ ቦምብ ሲለቁበት በጃጅ በጭስ ቦምብ ነው ተቃጠለ። ያው ሰውዬ ሮጦ እዛ ሲገባ በጃጅ ሹፌሩ አቁም ስሎ እንዲ ይሰላሉ ያው በጥበቃ ኪስ ቦምብ እንደተመታ ነው የሚያውቀው።
የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በበኩላቸው በነቀምቴ ከተማ የተደረገው ጥቃት በብሔር ላይ ያተኮረ ነው ብለዋል።
ከነቀምቴ አካባቢ ተደውሎ እንደተነገረን ከሆነ ሶስት የትግራይ ተወላጆች እንደተገደሉ ነው። የዝር የላቸውም ያው የክልሉ የጸጥታ ኃይሎች እያሉ እኔ የተገደሉትና ግድያውም በኦህዴድ እንደተፈጸመ ነው የደረሰን መረጃ።
ይህንን መረጃ ያጣራችሁት መረጃ ነው?
ከአካባቢው ብዙ ተማሪዎችም ወጥተዋል ከትምህርት ቤቱም እና ደውለው ከዛ ነው ስልክ የተነገረን። ከተማሪዎች ነው ኢንፎርሜሽን ያገኘ ነው። እና ሰዎቹ በጣም የግናኝ በሆነ ሁኔታ ተጋሩ በመሆናቸው ብቻ ነው የተገደሉት ነው ያለን መረጃ።
አንዱም ይህንን መረጃ በእናንተ በኩል የተጣራ ለማድረግ ለምሳሌ የሟቾችን ማንነት ቤተሰባቸውን ምን እንደሆኑ ለማጣራት ጥረት አድርጋችኋል?
በተመሳሳይ ትናንትም እንደዚህ አይነት ኢንፎርሜሽኖች ነበሩ። ዛሬ ነው የተገደሉት እና ስማቸውም አድራሻቸውም ለማጣራት የሞከርን ነው። ተማሪዎቹም ግን ለራሳቸውም እየሸሽ ነው ያሉት። መረጃው በተገቢ መልኩ ሊያጣሩ አልቻሉም። ይሄ ነው ምክንያቱም ከታወቁ ሊገደሉ ይችላሉ፣ ሊደበደቡ ይችላሉ የሚል ፍራቻ አለ እና በዚህ ሁኔታ ነው ያለው።
ይሄ ድርጊት የተፈጸመው በኦህዴድ ነው ብለዋል። ኦህዴድ የብሔር ጥቃት እየፈጸመ ነው እያሉ ነው።
ኦህዴድ ብቻ ሳይሆን እንደ ኢህአዴግም እንደ መንግስት ዜጎቹን ሰላምና ህይወት መጠበቅ አለበት። ኦህዴድም እንደ መንግስት በክልሉ የሚኖሩ ዜጎችን ጥቃት እንዳይደርሳቸው መከላከል ነበረበት። አሁን ግድያው የጸጥታ ኃይሎችን እያዩ አጠገብ እያሉ ነው የተገደሉት እና ይሄ ሁኔታ በህወሀትና በኦህዴድ ያለው የስልጣን ሽኩቻ የፈጠረውና ኢህአዴግም ነገሮችን መቆጣጠር እንዳቃተው ነው እኛ የምንረዳው። አሁን መንገዱ እዛ አካባቢ ያሉ ሰዎች ማነጋገር ነው። ያው በተለያዩ ምክንያቶች እንጠራለን፣ መረጃው ይደርሰናል። አሁን ባለፈው በአካባቢ የተገደሉትን ከሰላሳ ዓመት በላይ ያደረጉ ዜጎች ናቸው። በደርግ ጊዜ በኃይለ ሥላሴ ጊዜም የነበሩ ናቸው እና በተለያዩ መንገዶች ኢንፎርሜሽን እናገኛለን፣ እናጣራለን እና በአጠቃላይ ሲታይ ግድያው በህዝብ የተፈጸመ ነው ብለን አናስብም። ምክንያቱም ለ30 አመት ከዛ በላይ ከኦሮሞ ህዝብ አውሮ የማራ ህብረተሰብ የትግራይ ሰው አሁን ደርሶ ግድያው ሲፈጸምበት ከስልጣን ሽኩቻ የተነሳ ነው ለምን ማስተባበል።
የነቀምቴ ከተማ የኦህዴድ ጽፈት ቤት ኃላፊ አቶ ጸጋዬ አብዲሳ ስለ ሁኔታው ተጠይቀው በእጃቸው ላይ የተሟላ መረጃ እንደሌላቸው ገልጸው ባላቸው መረጃ ግን ወጣቶች ቦምብ ይዘዋል በሚል የጠረጠሩትን ሁለት ሰው በድብደባ ህይወት ማጥፋታቸውን ነው። ትላንት አንድ ሰው ዛሬ ደግሞ አንድ ሰው ህይወት ጠፍቷል ብለዋል። በሌላ በኩል ይህንን በተመለከተ አጠቃላይ መረጃን እንዲሰጡን የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው ስለማይሰራ ልናገኛቸው አልቻልንም። ነገር ግን ነቀምቴን በተመለከተ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ በዛሬው ዕለት በነቀምቴ ከተማ በተፈጠረ ሁከት 3 ዜጎቻችን ውድ ህይወታቸውን አጥተዋል፣ በግልና በመንግስት ንብረት ላይም ጉዳት ደርሷል ብለዋል። አያይዘውም የኦሮሚያ ብሔራዊ ክልላዊ መንግስት በሰው ህይወትና በንብረት ላይ በደረሰው ጉዳት የተሰማውን ጥልቅ ሐዘን ለመግለጽ እንወዳለን። የክልሉ መንግስት የሁከትና የብጥብጥ ተግባሮችን አጥብቆ ያወግዛል ብለዋል። ችግር ፈጣሪዎችን ከህዝብ ጋር በመቀናጀት ለህዝብ የሚያቀርብ ይሆናልም ብለዋል። በመጨረሻም በዚህ አጋጣሚ የክልላችን ህዝብ በአንድነት በመቆም የሁከት ፈጣሪዎችን የሁከትና የብጥብጥ አጀንዳን በማክሸፍ የክልላችንን የሰላም የወንድማማቾችና በአንድነት በአብሮነት የምንኖርባት ክልል እንድትሆን መላው የክልላችን ህዝብ ከመንግስትና ከጸጥታ አስከባሪ አካላት ጎን በመቆም የሁከትና የብጥብጥ አጀንዳዎችን እንዲታገል ጥሪያችንን እናቀርባለን ብለዋል። አድማጮች፣ የኦሮሚያ ክልል ኮሙኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንና የአማራ ክልል ኮሙኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን እንዳገኘናቸው ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን፣ እናመሰግናለሁ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነፍኳቸው
መለስካቸው እኔ መግቢያውን አንብቤ ይቀጥላል። አድማጮች፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በ30,000 ብር ዋስትና ከእስር እንዲፈቱ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አዟል ነው የሚለን መለስካቸው። የፍርድ ቤቱ ውሳኔ የዋስትና ጉዳይ መሠረታዊ መሆኑን አጽንኦት ሰጥቶ የተነተነ ነው ሲሉ የአቤት ባይ ጠበቃ ተናግረዋል። መለስካቸው አሁን በልቀጥል።
ባለፈው ነሐሴ ወር መጀመሪያ ላይ በበታች ፍርድ ቤት ውሳኔ የዋስ መብታቸው ተነፍኳቸው የነበሩት አቶ በቀለ ገርባ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀደመውን ውሳኔ በመሻር ለ30,000 ብር የሚበቃ ዋስትና አቅርበው ከእስር እንዲፈቱ አዘዘ። ፍርድ ቤቱ የሁለቱን ወገኖች ክርክር በማስታወስ በቀረበው የይግባኝ አቤቱታ አኳያ የራሱን ውሳኔ ሰጥቷል። ውሳኔው እጅግ ዝርዝርና የዋስ መብት ጥያቄን በጥንቃቄ ሊመረመር እንደሚገባ ያስተማረ ትንታኔ ነው ሲሉ ከአቶ በቀለ ገርባ ጠበቆች አንዱ አቶ አማሃ መኮንን ለቪኦኤ ተናግረዋል።
ፍርድ ቤቱ ውሳኔ ሲሰጥ የዋስትና ጉዳይ መሰረታዊ መብት መሆኑን በጣም አጽንኦት ሰጥቶ ነው የገለጸው። በተለይ ጥሩ የሚበረታታና ሁሉም ፍርድ ቤቶችም ቢለምዱት ጥሩ ነው ብዬ የምወስደው ፍርድ ቤቱ ውሳኔ ሲሰጥ ዛሬ የዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነትንም ጠቅሷል። ስለ ዋስትና ጉዳይ በዛ የዓለም አቀፍ ኢትዮጵያ የተቀበለችው የዓለም አቀፍ ስምምነት ላይ የተቀመጠውን ድንጋጌ መሰረት አድርጓል። ህገ መንግስቱንም እንደዚሁ ጠቅሷል። ስለዚህ ዋስትና መርህ መሆኑንና ሊከለከል በልዩ ሁኔታ ሊከለከል ከሆነ በጣም በጠባቡ በተርጎምና በጣም ጥንቃቄ እንደሚያስፈልግ አትቷል።
ይህ የዋስትና ጥያቄ ቢታለፍ አቤት ባይ ከተከሰሱበት የህግ ድንጋጌ አኳያ ጥፋተኛ ቢባሉ እንኳን የሚቀጡት ቅጣት አሁን ከታሰሩበት ጊዜ ሲነጻጸር አነስተኛ ሊሆን ስለሚችል የሚደርስባቸውን ጉዳት ፍርድ ቤቱ እንደተመለከተም አቶ አምሃ ጠቁመዋል።
ከዚህ አንጻር የስር ፍርድ ቤት የዋስትና መብቱን ለመከልከል ምክንያት ያደረጋቸውን ሁለት ፍሬ ነገሮች ማለትም ወደ ውጭ ሀገር ሊሄድ ይችላል፣ ተከላከል የተባለበትን ፍሬ ነገር ድጋሚ ሊፈጽም ይችላል የሚለውን ውድቅ ከማድረጉም በላይ የታሰረበትንም ጊዜ ግምት ውስጥ አስገብተዋል። 1 ዓመት ከ6 ወር ታስሯል አቶ በቀለ እስካሁን ድረስ። ምናልባት በስር ፍርድ ቤት በቀረው ተከላከል በተባለበት ህግ ድንጋጌ ጥፋተኛ ቢባል እንኳን አሁን የዋስትና ጉዳዩ የማይታይ ከሆነ ከታሰረውም ያነሰ ቅጣት ሊወሰንበት የሚችል እድል ሊያጋጥም እንደሚችል ሁሉ ግምት ውስጥ አስገብቷል እና በጣም ዝርዝር ውሳኔ ነው የተሰጠው።
ይህ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ውሳኔ በሰበር ሰሚ ችሎት እንደሚሰጡ ውሳኔዎች ለተመሳሳይ ጉዳዮች ያገለግላል ባይባልም ጥሩ ተመክሮ ሊሆን እንደሚችል ግን ያቶ አማ እምነት ነው።
ይህን ውሳኔ የሰጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ነው፣ የሰበር ሰሚ ችሎት አይደለም። ስለዚህ በቀጥታ ለሌሎች ጉዳዮች እንደ ፕሬሲደንስ ይሆናል ማለት ባይቻልም ግን ፍርድ ቤቶች እንግዲህ በእያንዳንዱ ጉዳይ የሚሰጡ ውሳኔዎች የመማማር እድሉ እና ልምዱ ካለ በተለይ የፍርድ ቤቱ አስተዳደር ይሄን ሊያመቻች ይገባል ብዬ አምናለሁ። ጥሩ ጋይድላይን ወይም ጥሩ ተመክሮ ይሆናል ብዬ አስባለሁ።
አቶ በቀለ ገርባ ከሌሎች ሶስት የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ አቃቤ ሕግ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ፍርድ ቤቱ እንዲከላከሉ ብይን ሲሰጥ አቶ በቀለ ገርባ በሽብር ወንጀል ሳይሆን በመደበኛው የወንጀል ሕግ እንዲከላከሉ መወሰኑ አይዘነጋም። ከዚህ ብይን በኋላ አቶ በቀለ በዋስ እንዲፈቱ ለዚሁ ፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ነሐሴ 4 ቀን 2009 ዓ.ም በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎባቸው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ከተጣለበት ጊዜ አንስቶ ላለፈው አንድ ዓመት የሚሆን ጊዜ የመጀመሪያውን ሕዝባዊ ስብሰባ ትናንት አዲስ አበባ ላይ አካሂዷል። በመብራት ኃይል አዳራሽ ውስጥ በተካሄደው በዚህ ስብሰባ ቁጥሩ ከ800 ያላነሰ ሰው መገኘቱን የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ማምሻውን ገልጸውልኛል።
የሰላማዊ ትግል እንቅስቃሴ በአዋጁ ምክንያት አደናቅፎት ቆይቶ ነበረና አንዴ ላይ የአስቸኳይ ጊዜ አዋጁ ሲነሳ ወደ ህዝባዊ ትግል ገብተን ህዝቡንም አታግለን አሁን መንግስት በሀገራችን ሁኔታ ውስጥ እያደረገ ያለውን ሁኔታ አውግዘን ተደራጅተን መቀጠል አለብን፣ መስራት አለብን በሚለው መሰረት ያን እንቅስቃሴ ነው የጀመርነው።
ምንድን ነው ያወገዛችሁት?
እንግዲህ በየአካባቢዎች እንደሚታወቀው በሶማሌና በኦሮሚያ አካባቢ ላይ እንደዚህ ዜጎች ግድያ አለ፣ መፈናቀል አለ። አሁን በኢሉባቡር ላይ በቤኒሻንጉል፣ በተለያዩ ረቡዕ፣ በጉጂ፣ በቦረና ዞን በተለያዩ አካባቢዎች ጋር ከዚህ ከእንትን ጋር በተገናኘ ግጭቶች አሉና እነሱን መንግስት በትክክል እያስተናገዳቸው አይደለም። መንግስትም ችግሮችን ለመፍታት እያደረገ ያለው ጥረት በጣም አናሳ ነው። እንደገናም ደግሞ እየተከተለ ያለው የችግር አፈታት ዘዴ የባሰ ሀገሪቱን ወደ አላስፈላጊ ደረጃ እያወረዳ ስለሚገኝ ለሱ ዜጎች፣ ኢትዮጵያውያን፣ ምሁራን፣ ሀገር ሽማግሌዎች፣ ሃይማኖት መሪዎች፣ ሌሎችም ተጠናክረው መምጣት አለባቸው። ለዚህ ሂደት የበኩላቸውን አስተዋጽኦ ማድረግ አለባቸው። በኋላ ላይ እንደሚታወቀው ሀገራችን ያለችበት ሁኔታም እንደገና ዞኑም ጭምር ለአደጋ የሚመች ስለሆነ ከተበላሸ በኋላ ማስተካከል የምናደርገው ምንም ጥረት ምንም ይሰጠን አዎንታዊ አስተዋጽኦ ስለሌለ ቀድሚያ መዘጋጀት አለብን፣ ህዝቡን መነሳት አለበት የሚለውን ለማስተላለፍ ነው።
የፊታችን እሁድ መስከረም 26/2010 ዓ.ም ከምኒልክ አደባባይ ተነስቶ መስቀል አደባባይ ላይ የሚጠናቀቅ ሰላማዊ ሰልፍ እንደሚያደርግም ሰማያዊ ፓርቲ አስታውቋል። ምክትል ሊቀመንበሩ አቶ ጌታነህ
አብሮ ከስብሰባዎቹ ጋር የጠየቅነው ባለፈው መስከረም 28 ከምኒልክ ስኩዌር እስከ መስቀል ስኩዌር ሰልፍ እንደዚህ ጠርተን ነበረ።
ምኒልክ አደባባይ እስከ መስቀል አደባባይ
በቸርቸር ጎዳና ጋር አድርጎ እዛ የሚጠናቀቅ ሰልፍ ጠርተን ነበረ። ሳይሰጡን ቆይተው መጨረሻ ላይ አርብ ለታ ከአዋሬ ከቤሌር ሜዳ ድረስ ሲዲ ምናምን የሚል አርብ ማታ ሌሳውን ላይ ሰጥተውን ነበረ እና እንደ ምክንያት ያቀረቡትን ህዝባዊ በዓል አለ ብለው በሂዴንን ክብረ በዓል በማዘጋጃ ቤት ግቢ ውስጥ ስለምናከብር ለሱ በዛ ጋር ስታልፉ መኪና መንገድ ምናምን ትዘጋጋላችሁ በሚል ምክንያት ነበር ያቀረቡት። ስለዚህ አሁን ደግሞ በ26 ጥቅምት 26 ያው የትኛውም ቀን የኛ ቀን ስለሆነ ህዝቡን ማደራጀት ማሰባሰብ ነው። በ26 እናደርጋለን ብለን አሁን ደግሞ ለ26 ያንሰል አብሮን ያስገባ ነው ሰባውንና የእውቅና ጥያቄውን ያቀረብ ነው በመጪው እሑድ ማለት ነው።
እና ይሄኛው ጥያቄያችሁ እውቅና አግኝቷል?
ዛሬም ሄደው ነበረ የክፍል ኃላፊውን ማግኘት አልቻሉ። እንደገና ነገም እንሄዳለን እንጠይቃለን። ይህንን ጥያቄያችን እኛ ሰላማዊ ትግል ነው። ደጋግሞ በር ማንኳ ይጠይቃል። እኛም ፓንሰሎች ህዝባችንም እያደራጀን በአንድ በኩል በሌላ በኩል ደግሞ ስርዓቱንም ወደ ትክክለኛው መስመር እንዲመጣ እናስጠንቃለን፣ ጠይቃለን።
ይህ በእንዲህ እንዳለም የአማራ ክልል ጠቅላይ ፍርድ ቤት ባለፈው ሐሙስ ጥቅምት 16 2010 ዓ.ም በዋለው ችሎት ባህር ዳር ከተማ ላይ በነሐሴ 2008 ዓ.ም ተካሄዶ ከነበረውና ብዙ ጉዳት ከደረሰበት ሰልፍ ጋር ተያይዞ በእስር ላይ ቆይተው የነበሩ የሰማያዊ ፓርቲ የምዕራብ ጎጃም ዞን በተለይ ደግሞ የፓርቲው የባህር ዳር ከተማ መሪዎችን በነጻ ማሰናበቱ ታውቋል። በፓርቲው መሪዎችና አባላት ላይ ለ11 ወራት ያህል ክስ ሳይመሰረት መቆየቱን ለቪኦኤ የገለጹት የፓርቲው የባህር ዳር ከተማ ሰብሳቢ አቶ ማሩ ዳኘውና ምክትላቸው አቶ መልካሙ ታደሰ ክሱ ሲቀርብባቸውም ጥፋተኛ ሆነው ከተገኙ ከዕድሜ ልክ እስራት እስከ ሞት የሚያስቀጣ የወንጀል ክስ እንደነበር አመልክተዋል። አቶ መልካሙ
ማረሚያ ቤት ተቀባም በኋላ ከረጅም ወራት አስቀመጡን። ዝም ብሎ ከዛ ወይም ከተሰሱን ወይም በዋስትና መብት ስጡንና እኛ ቤተሰብ አስተዳዳሪ መቻቢ ሰዎች የምንሰወር የምንጠፋም አይደለም፣ ማድራሻ ያለን ሰዎች ለምንድን ነው በደል የሚፈጸምብን ብለን ለፍርድ ቤቱ አቀረም። የተከሰሳችሁት ወንጀል በአጠቃላይ ህገ መንግስቱን በኃይል ለመናድ ክልል ኢኮኖሚ እንዲናጋ በማድረግ በሚሊዮኖች የሚቆጠር ንብረት እንዲወድም፣ 13 የሰው ህይወት፣ 100 ሰዎች የአካል ጉዳት ለዚህ ተጠያቂ በመሆናቸው በአጠቃላይ በሽብር ወንጀል ስለሆነ የተከሰሳችሁት የዋስትና መብት አያሰጥም በሚል ይህንን የዋስትና መብት የሚከለከል ክስ መሆኑን የተከሰስንበት አንቀጽም ከሚያለት ስራ ሞት ጉዳት የሚያስቀጣ መሆኑ ተጠቀሰና በዚህ ምክንያት ዋስትና ተከልክለን አሁንም ተመልሰን ወደ ማረሚያ ቤት እንድንቆይተረን ረጅም ጊዜ ቆይታ በኋላ ሰኔ ላይ የክስ ቻርጅ ደረሰን። ወደ 53 የሚሆን ደል የክስ ቻርጅ ከደረሰን በኋላ ፍርድ ቤት አንድ ሁለት እንዲሄድ ፍርድ ቤቱ ለእረፍት ክረምት ላይ ተዘጋ። ከዛም በኋላ በመስከረም እንደገና አሁንም በቀጠሮ ቀረም እየተመላለስ ነው። በነበረበት ሰዓት ላይ ያው አቃቢ ህግ ያቀረባቸው ምስክሮች አይ እነዚህ ሰዎች እኛ ወንጀል ሲሰሩ ሲፈጸሙ አናቅም፣ የሰማያዊ ፓርቲ ናቸውን ግን እናቀለን ሲሰሩ።
ለመሆኑ የአቃቢ ህግ ምስክሮች እነማን ነበሩ? አቀራረባቸውና እማኝነታቸውስ ምን ይመስል ነበር? ሊቀመንበሩ አቶ ማሩ
ከቀረቡት የአቃቢ ህግ 5 ምስክሮች 3ቶች አናውቃቸውም በማለት ራሳቸውን አግለዋል። 2ቱ የከንቲባ ጽህፈት ቤት ኃላፊና የክልሉ የጸጥታ ዘርፍ መምሪያ ኃላፊ አቶ ዘላለም ሌውካ እንዲሁም የከንቲባ ጽህፈት ቤት ኃላፊ አቶ አላዩ መኮንን ይባላሉ። እነዚህ ለምስክርነት እናቃለን ብለው ቀርበዋል። አቃቢ ህግም ይበቃኛል፣ የሰነድ አቀረብኩት የሰነድ ማስረጃ ጋር ተያይዞ ሁለቶች እንዲያስረዱልኝ በማለት ለፍርድ ቤቱ አቅርቧል። ፍርድ ቤቱም እነዚህን አጽድቆ ተጨማሪ ቀን በመቅጠር ያው አሰናብቶናል። በዚህ ሁኔታ ነው እንግዲህ ቀርበው የአቃቢ ህግን ሁለት ምስክሮች የሰጡት። ከእነዚህ ውስጥ አቶ አላዩ መኮንን የተባሉ የክልሉ የከንቲባ ጽህፈት ቤት ኃላፊ እንግዲህ ህዝባዊነት የእኛንም ሁኔታ ግምት ውስጥ በማስገባት እውነታ በመናገር ለፍርድ ቤቱ አስረድተዋል። ሰማያዊ ፓርቲ ጥያቄ ከማቅረብ የዘለለ ምንም አይነት እዚህ ክልል ላይ ተሳትፎ እንደሌለ ከኔ ውጭ እና ከአቶ መልካሙ ውጭ ሌሎችንም አባላት ወደ 10 የተከሰሱ በኔ ስም አባላትን እንደማያውቋቸው በአካልም በመልክም እንደማያውቋቸው ለፍርድ ቤቱ አስረድተዋል። ፍርድ ቤቱ አቃቢ ህግን ሌላ ተጨማሪ አስተያየት እንዲሰጠው በመጠየቅ አቃቢ ህግን ከቀረቡ የህግ ምስክሮች ካስረዱለት ጭብጥና ከሰነድ ማስረጃ ጋር በተያያዘ ውሳኔ እንዲሰጥለት አለምንም ቅሬታ በዚህ ፍርድ ቤቱ ተቀያሪ ጊዜ ቀጠሮ በመያዝ ቀጥሮናል። ከዛ ጥቅምት 16 በዋለው ችሎት የአማራ ክልል ጠቅላይ ፍርድ ቤት ዳኞች ለአንድ ሰዓት ያህል ክሱ ከመነሻ እስከ መድረሻ ዳኛው ካነበቡ በኋላ አዳራሹ በርከት ያለ ህዝብ ነበር። የእኛም አንዳንድ ደጋፊዎች ቤተሰቦቻችን እዛው ይገኙ ነበር። ያን አንበው ካሰሙ በኋላ መጨረሻ ላይ ምንድን ነው ያሉት? አቃቢ ህግ ከመነሻ ጀምሮ ክስ ከመሰረተበት አሁን እስከ አስያዛቸው ማስረጃዎች እስከሰጡት ተጨባጭ ማስረጃ ጋር ምንም አይነት እንኳን ለውሳኔ የሚያደርስ ጭብጥ የሌለው ሆኖ ስላገኘን በብይን አሰናብተናል በማለት በነጻ ነው የተሰናበት ነው።
እና አቶ ማሩ ያለ ክስ ከቤተሰቦቻቸው ተነጥለው በቆዩባቸው ወራት በቤተሰቦቻቸው አባላት በልጆቻቸውና በራሳቸው ላይ ደርሷል ስለሚሉት ጉዳትና ስለ እስር ቤት ቆይታቸውም አጫውተውኛል። በሌላ ዝግጅት ይዣቸው መለሳለሁ።
ወደ ምሽቱ የመጨረሻ ዘገባ እናልፋለን። ቀደም ሲል በዜናችን እንደገለጥ ነው የኬንያ ምርጫ ቦርድ የውድድሩን ውጤት ይፋ አድርጓል። በምርጫው የወቅቱ ፕሬዚዳንት ኡሁሩ ኬንያታ 98 በመቶ ድምፅ አግኝተው ማሸነፋቸውን ቦርድ የምርጫ ኮሚሽነሩ ዋፉላ ቺቡካቴ ገልጠዋል። የምርጫው ሁኔታ በጸጥታ አለመረጋጋት ምክንያት በሀገሪቱ ግዛት በሙሉ ያልተደረገ ቢሆንም የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ ኦንጋታ ምርጫው በሌሎች 4 የኬንያ ግዛቶች ባይደረጉም በሀገሪቱ የምርጫ ሕግ መሰረት የምርጫ ኮሚሽኑ ውጤቱን ይፋ ማድረጉን ተናግረዋል። የተቃዋሚ ፓርቲ እጩ የነበሩት ራይላ ኦዲንጋ ምርጫው ተቀባይነት የሌለው ነው ይላሉ። የኬንያታን ድንጋሚ መመረጥም ያጣጥላሉ። ዳዊት ገልሞ ከናይሮቢ ተጨማሪ አለው።
ለመምረጥ ከተመዘገቡት 19 ሚሊዮን በላይ ኬንያውያን ወደ 7 ሚሊዮን ብቻ ናቸው በድጋሚ በተደረገው የኬንያ ፕሬዝዳንታዊ ምርጫ ላይ የተሳተፉት። በዚህ ምርጫ ተቀማጩ ፕሬዝዳንት ኡሁሩ ኬንያታ 98 በመቶ ድምጽ አግኝተው ማሸነፋቸውን የኬንያ የምርጫ ቦርድ አስታውቋል።
as president elect and deputy president elect respectively.
የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቻቡካቲ ምርጫው የተካሄደው ጠቅላይ ፍርድ ቤቱ ባስቀመጠው መሰረት ነው ይላሉ።
Following that order by the Supreme Court, we as a commission put in place all the systems required for the conduct of the fresh election.
በጠቅላይ ፍርድ ቤቱ በተሰጠው ትዕዛዝ መሰረት ኮሚሽኑ አዲሱ ምርጫ እንዲካሄድ ሊሟሉ የሚገቡ ቅድመ ሁኔታዎችን በተጠየቀው መሰረት ፍርድ ቤቱ ከምርጫው በፊት ልናደርገው የሚገቡትን ለውጦች ያካተተ ነው። ኮሚሽኑ በሕግ እንዲያሟላ የተጠየቀውን ሁሉ ምርጫው ከመደረጉ በፊት መሟላታቸውን አረጋግጧል።
ባለፈው ፕሬዝዳንታዊ ምርጫ ውጤት ላይ ችግር የነበረው የመራጮች የድምጽ መዝገብ ቅጽ ከተረጋገጠ በኋላ ውጤቱ ይፋ እንዲደረግ መደረጉን ቸቡካቲ ገልጸዋል። ኬንያታ ያሸነፉት ምርጫ ከተመዘገቡት መራጮች 38.4 በመቶ ብቻ ወጥተው በምርጫው እንደተሳተፉም ኮሚሽነሩ ተናግረዋል። በድጋሚ የተመረጡት ኬንያታ በበኩላቸው ህግን ማክበራቸው ከሁሉም በላይ ደስ እንዳላቸው ገልጸው ከብዙ አካላት እየቀረበላቸው ከራይላ ጋር ድርድር የማድረግ ጥያቄን እንዲህ መልሰዋል።
So therefore those who want to ask me are you going to engage in dialogue with so and so and so and so let them first and foremost exhaust their constitutionally laid out
ስለዚህ እንዴት ነው ለመነጋገር ፍቃደኛ ነህ ብላችሁ የምትወተውቱኝ? እነሱ መጀመሪያ በህግ የተቀመጠላቸው መብቶች ይጠቀሙበት ዘንድ ጊዜ እንስጣቸው። ሲፈልጉ ወደ ፍርድ ቤት ይሄዱ። ማንንም በህግ የተሰጣቸውን መብት የሚከለክላቸው ሰው የለም። ሌላውን በኋላ እንመጣበታለን። ማድረግ ያለብን ቅድመ ሁኔታዎችን سنጨርስ ለመነጋገር ዝግጁ መሆን ነው።
ኬንያታ የአገሩ ዜጎች በሰላም እንዲንቀሳቀሱም በንግግራቸው አሳስበዋል። ምርጫው ግን የተቀናቃኙ ራይላ ደጋፊዎች በሚገኙበት በአራት የኬንያ ግዛቶች ማለትም በሆማ ቤይ፣ በሲያያ፣ በሚጎሪና በክሱሙ በጸጥታ ችግር ሳይካሄድ ቀርቷል። የኬንያ የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ ኢንጋታ ምርጫው ስላልተካሄደባቸው ቦታዎች ሲናገሩ እንዲህ ብለዋል።
In compliance with section 55B of the Election Act which states that I quote
የምርጫ ህጉ አንቀጽ 35 ለ ስለሆነታው ማንኛውም ምርጫ ሊደረግ ከነበረበት የጊዜ ሰሌዳ ሲተላለፍ የተባለው ምርጫ በተቻለ ጊዜ መደረግ እንዳለበት ያስቀምጣል። ኮሚሽኑ ምርጫው በተግባር የሚደረግበትን ሁኔታ ለማወቅ ከሚመለከታቸው አካላት ጋር አሁንም እየተወያየ ነው።
ክብራትና ክብራን አድማጮች ወደ ተከታዩ ዝግጅታችን እናልፋለን። ስፖርት። የዛሬውን ስፖርት ያዘጋጀው ገዛኸኝ ጽዮን መስቀል ነው ከአዲስ አበባ። ስፖርት ይከተላል።
አመሰግናለሁ ሰለሞን። በአትሌቲክስ ዜና ጀምራለሁ። በአዲስ አበባ አትሌቲክስ ፌዴሬሽን የሚዘጋጀው አመታዊ 11ኛው የፔፕሲ ግማሽ ማራቶን የሩጫ ውድድር ትናንት አዲስ አበባ ውስጥ ተካሂዷል። ከግልና ከክለቦች የተወጣጡ በሁለቱም ጾታ ከ220 በላይ ተወዳዳሪዎች ተሳታፊ ሆነውበታል። ጠንካራ ፉክክር በታየበት በዋናዎቹ አትሌቶች በ21 ኪሎ ሜትር በሴቶች ያሸነፈችው ከፌዴራል ፖሊስ ጀሚላ አርቴሳ ስትሆን በወንዶቹ አትሌት ፍቃዱ ሀብቱ ከኢትዮጵያ ንግድ ባንክ በአንደኝነት አሸንፏል። አሸናፊዎቹ ጀሚልና ኃይሉ በውድድሩ መጨረሻ መደሰታቸውን ባጭሩ ገልጸዋል።
በጣም ደስ ብሎኛል። ዛሬ ማሸነፍ በቃ ደስ ብሎኛል።
በጣም ደስ ብሎኛል። ጋር ትንፋስ ስላለው ነው እንጂ ዳገትም ይበዛዋል። ትንሽ ቁልቁል ስላለው በጣም ደስ ብሎኛል። ደስ ይለኛል።
ክብሮም ደስታና ይከበር ቢያብር ሁለቱ ከንግድ ባንክ ናቸው። ሁለተኛና ሶስተኛም ወጥተዋል። በእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ ሻምፒዮናው ቅዱስ ጊዮርጊስና የፕሪምየር ሊጉ ጥሎ ማለፍ ሻምፒዮና ወላይታ ዲቻ ትናንት ለአሸናፊዎች አሸናፊ ዋንጫ ተጫውተዋል። ቅዱስ ጊዮርጊስ ብዙም ሳይቸገር ነው ከረፍት በፊት ባሉላ ግርማ እና በአቡበከር ሳኒ ባስቆጠሯቸው ሁለት ጎሎች 2-0 አሸንፏል። ባለፈው ሳምንት የአዲስ አበባን ዋንጫ፣ ትናንት ደግሞ የአሸናፊዎች አሸናፊነት ዋንጫ በአንድ ሳምንት ጊዮርጊስ ሁለት ዋንጫ ወደ ላይብረሪው አስገብቷል። ሌላው የእግር ኳስ ዜና ወደ አፍሪካ ሻምፒዮንስ ሊግ ይወስደናል። በግብፅ አሌክሳንድሪያ ከተማ የአፍሪካ ክለቦች ሻምፒዮንስ ሊግ በግብፁ አልሃሊና በሞሮኮ ዊደር ካዛብላንካ መካከል የመጀመሪያው ፍጻሜ ጨዋታ ተካሂደዋል። በውጤቱም 1-1 አቻ ተለያይተዋል። ከሁለት ሳምንት በኋላ የመልሱን ጨዋታ በሞሮኮ አድርገው በሁለት የጨዋታ ውጤት አሸናፊው የ2017 የአፍሪካ ክለቦች ሻምፒዮንነቱን ያረጋግጣል። ከሜዳው ውጪ ግብ አስቆጥሮ የተመለሰው ዊዳር ካዛብላንካም የተሻለ እድል ያለው ይመስላል። የሁለቱን ሀያላን ክለቦች የፍጻሜ ጨዋታ በዋና ዳኝነት የመራው ኢንተርናሽናል አልቢትር በአምላክ ተሰማ ሲሆን ኢትዮጵያዊው ዳኛ ውድድሩን በግሩም ዳኝነት መምራቱ ተዘግቧል። ከአፍሪካ ወደ አውሮፓ ስንሸጋገር ከአውሮፓ ታላላቅ ሊጎች የተወሰኑ ውጤቶችን እንመለከታለን። በተወዳጁ የእንግሊዝ ፕሪምየር ሊግ 10ኛ ሳምንት ጨዋታ መርሃ ግብር በ9 ጨዋታ 22 ጎል ተቆጥሮበታል። የሳምንቱ ተጠባቂ ጨዋታ አልትራፎርድ ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር፣ ባለሜዳው ማንቸስተር ዩናይትድ ተቀይሮ በገባው አንቶኒዮ ማርሻል ባስቆጠራት ብቸኛ ግብ ቶተንሃምን 1-0 አሸንፏል። ማንቸስተር ሲቲ ዌስት ብሮም አልቢየንን 3-2፣ አርሴናል ስዋንሲ ሲቲን 2-1፣ ቼልሲ በርንማውዝን 1-0፣ ሊቨርፑል ሃደርስፊልድን 3-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ማንቸስተር ሲቲ በ10 ጨዋታ 28 ነጥብ ሰብስቦ መሪነቱን አጠናክሮ ሲቀጥል፣ ማንቸስተር ዩናይትድ በ23 ተከትሏል። ቶተንሃም በ20፣ ቼልሲና አርሰናል በኩል 19 ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱን የቶተንሃሙ ሃሪኬን በ8 ጎል ቀዳሚ ነው። በስፔን ላሊጋ ባርሴሎና ግስጋሴውን በድል ቀጥሏል። ተቀናቃኞቹ ሪያል ማድሪድ እና አትሌቲኮ ማድሪድ በሽንፈትና በአቻ ውጤት ነጥብ ሲጥሉ፣ ባርሳ ከሜዳው ውጪ አትሌቲኮ ቢልባኦን 2-0 አሸንፏል። ፖሊኒዮ እና ሜሲ ጎሎቹን ለባርሳ አስመዝግበዋል። ሪያል ማድሪድ በአዲስ ገቢው ጊሮና 2-1 ሲሸነፍ፣ አትሌቲኮ ማድሪድ አቻ በመውጣቱ ነጥብ ጥሏል። ቫሌንሺያ አላቬዝን 2-1 ሲያሸንፍ፣ ሲቪያ ሌጋኔዝን በተመሳሳይ እንደዚሁ 2-1 ረቷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ28 ነጥብ ላሊጋውን እየመራ ሲሆን፣ ቫሌንሺያ በ24 ነጥብ በሁለተኝነት ተከትሏል። አትሌቲኮ ማድሪድ እና ሪያል ማድሪድ በኩል 20 ነጥብ ሶስተኛና አራተኛ ናቸው። ሜሲ በ12 ጎል ኮከብ ጎል አግቢነቱን እንደያዘ ነው። በእኔ በኩል ያለው ይኸው ነው። ሰለሞን፣ አመሰግናለሁ።
አመሰግናለሁኝ ገዛኝ ጽዮን መስቀል።
ሰለሞን ክፍሌ ዛሬ እረፍት ላይ ነው። አንተ እንዳጋጣሚ ስላነበብኩ ጥሩ ይዟል የሱ ንግግር። እናመሰግናለን። ከጥቅምት 8 ወደሚቀጥለው ዝግጅት ስናልፍ ከጥቅምት 8 እስከ ጥቅምት 10 2010 በአፍሪካ ህብረትና በኢጋድ የተዘጋጀ ስብሰባ ሀርቱም ላይ ተካሂዷል። የተከታዩ ዝግጅታችን ርዕሰ ጉዳይ ነው።
ዶክተር ዲማኖጎ የኦሮሞ ዴሞክራሲያዊ ግንባር ምክትል ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ሥራ አስፈጻሚ ምክር ቤት ሰብሳቢ ወይም ሊቀመንበር ናቸው። እርሳቸውና ባልደረባቸው አቶ ሌንጮ ለታ በካርቱሙ ስብሰባ ላይ ተገኝተዋል። ምን ይሆን የወሰዳቸው?
እዚህ ጉባኤ ላይ በግል ነው የተሳተፍ ነው እንደ በአካባቢው የፖለቲካና ጸጥታ ሁኔታ ላይ ምርምር እንዳደረጉ ሰዎች እኔ ባልደረባ አቶ ሌንጮ ከዚህ በፊት በአፍሪካ ቀንድ አንዱ በፒስ ኪፒንግ ሌላው አካባቢ ስላለ ፖለቲካ ሁኔታ ሁለት መጽሐፍ ጽፏል። እኔ ደግሞ ከአራት ዓመት በፊት በኦክስፎርድ ዩኒቨርሲቲ እና ፕሪንስተን ዩኒቨርሲቲዎች ምርምር ሳደርግ ነበር። ሁለት የምርምር ጽሁፎችን አቅርቤያለሁ። አንዱ በኢትዮጵያና በኤርትራ መካከል ስላለው ግጭትና የዓለም አቀፍ ማህበረሰብ ሚና ምን እንደነበረ፣ የዚህ ግጭት መንስኤውና መፍትሄውስ ምን ሊሆን ይችላል በሚል ላይ ሰፋ ያለ ምርምር አቅርቤያለሁ። ሁለተኛው ደግሞ በአጠቃላይ በአፍሪካ የአካባቢ ኢኮኖሚያዊ መተሳሰር ሪጂናል ኢኮኖሚክ ኢንቴግሬሽንን በሚመለከት ምንድን ናቸው ቻሌንጆቹ በአፍሪካ ውስጥ የኢኮኖሚ ትብብር በየአካባቢው ለመፍጠር አሉ። ልዩ ልዩ ድርጅቶች አሉ። በየአካባቢው ምዕራብ አፍሪካ አለ፣ የደቡብ በአፍሪካ ቀንድ አካባቢ ኢጋድ የሚባለው አለ፣ የኢስት አፍሪካን ኢኮኖሚክ ኮሚኒቲ የሚባል አለ፣ ኮሜሳ የሚባል ብዙ ናቸው። እና ይኑ በስም ይኑሩ እንጂ ግን ብዙ ልዩ ልዩ አይነት ቻሌንጆች አሉ። እና ምንድን ናቸው እነዚህ ቻሌንጅስ እና በምን ሞዴል ላይ ነው የተመሰረተው የኢኮኖሚ ማህበረሰቦችን ለማጠናከር የሚደረገው ኤፈርት? በተለይ በአውሮፓ ሞዴል ላይ የተመሰረተ መሆኑን ነው እዛ ምርምር ውስጥ ያየሁት። በአውሮፓ የነበረው ታሪካዊና ኢኮኖሚያዊ ፖለቲካ ሁኔታ የአውሮፓ ማህበር ሲመሰረት በጣም ለየት ያለ በመሆኑ እና በአፍሪካ ያለው ሁኔታ ደግሞ የተለየ በመሆኑ ይህ ሞዴል ለአፍሪካ እንደማዋጣና አፍሪካኖች የራሳቸው የሆነ ከአፍሪካ ታሪካዊ ኢኮኖሚያዊና ፖለቲካ ሁኔታ ላይ በመነሳት ከትንሹ ወደ ትልቁ እያሳደጉ የሚሄዱበትን ሁኔታ መፈለግ አለባቸው የሚሉ በእንደዚህ አይነት ጉዳዮች ላይ ምርምር አቅርብ ያለው ማለት ነው። እና ከዛ በመነሳት ይመስለኛል እንግዲህ ይህ ጥሪ ለሁለታችን የደረሰው።
በግል ነው የተሳተፋችሁት እንጂ
በግል ነው
የፓርቲያችሁ ፓርቲዎቻችሁ መክላችኋል?
ኖ በፓርቲዎቻችን አለ። በግል እንደ ኤክስፐርት በግል ነው የተሳተፍ ነው። ሌሎቹም ብዙ ኤክስፐርት ነበሩ።
ምን ፋይዳ ነበረው ለመሆኑ? ያ
እንግዲህ ፋይዳው ምንድን ነው? እኛ እንዳየ ነው የአፍሪካ ቀንድ ማለት ብዙ ውስብስብ ችግሮች ያሉበት አካባቢ ነው። ባለፉት 25 ዓመታት 3 አዲስ ሀገሮች የተመሰረቱበት አካባቢ ነው፤ ኤሪትሪያ፣ የደቡብ ሱዳን እና ሶማሌላንድ። አብዛኛው ሀገሮች ውስጥ አሁንም ቢሆን አንዳንድ የፖለቲካ ብቻ ሳይሆን በወታደራዊ ግጭቶችም ትግል የሚካሄዱባቸው ሀገሮች ብዙ ናቸው። አለመረጋጋት አለ በአካባቢው። 2 ሀገሮች ፈርሰዋል ማለት እንችላለን። ማለት መንግስት የፈረሰባቸው ሀገሮች ሶማሊያ መንግስት ከፈረሰ 5 ዓመት በላይ ነው። የደቡብ ሱዳንም መንግስት ይኸው ነጻ ወጥቶ በጥቂት ዓመታት ውስጥ መንግስታዊ ስርዓት የፈረሰበት ሁኔታ ነው ያለው። ይህ እንግዲህ ብዙ ሂውማኒቴሪያን ችግሮች አሉት። የስደተኞች ብዛት በአካባቢ ብዙ ነው። ከዓለም የሰላም ጥበቃ ከዓለም ውስጥ እዚህ አካባቢ ነው የሚበዛው፤ ዳርፉር፣ ሳውት ሱዳን፣ ሶማሊያ ውስጥ። ይሄ ሁሉ ለሌላውም የአፍሪካ ሀገር ሊጠፍ ስለሚችል እና በአፍሪካ ቀንድ ደግሞ የአፍሪካ ቀንድ እምብርት የሆነችው ሀገር ኢትዮጵያ ነች እና የአካባቢው ሰላም ማጣት ለኢትዮጵያም ችግር ያመጣል፣ ጠንቅ ነው። የኢትዮጵያም ደግሞ በኢትዮጵያ ውስጥ ያለው ሁኔታ ለእነዚህ ሀገሮች ምን ሊተርፍ ይችላል፣ እንዲያውም ጠቅላላ አካባቢው እንዳይረጋጋ ሊያደርግ ይችላል ከሚለው አፍሪካ ዩኒየን ይህን ስብሰባ የጠራው እና እዛ ላይ የበኩላችንን አስተያየት እና አስተዋጽኦ በምርምር ላይ የተመሰረተ ለማቅረብ እንድንችል ነው።
የሚያስገኘው ጥቅም የሚያስገኘው ፍሬ አለ ለመሆኑ እንደዚህ አይነት ስብሰባ?
አዎ፣ በመሰረቱ በመጀመሪያ ደረጃ ችግሮቹ ምንድን ናቸው? አንዳንዶቹን ችግሮች እያንዳንዱ ሀገር ለብቻው የሚፈታቸው ችግሮች አሉ፣ በተለይ ውስጣዊ የሆኑትን ችግሮች። አብዛኛውን ግን በተለይ ድንበር ዘለል የሆኑ ብዙ ችግሮች አሉ፤ የኢኮኖሚ፣ ኢንቫይሮንመንታል፣ ሴኪሪቲ የመሳሰለው እና እነዚህን ደግሞ በጋራ ነው ሊቋቋሙት የሚችሉት እና በጋራ ነው መፍትሄ ሊሰጡ የሚችሉት እነዚህ ሀገሮች። ስለዚህ የችግሮቹ መንስኤ ራሱ ምንድን ነው ብሎ በዛ ላይም ተመሳሳይ የሆነ አቋም መያዝ የመጀመሪያው አስፈላጊ እንትን ነው ማለት ነው፣ ዳያግኖሲሱን ላይ መስማማት። በሁለተኛ ደረጃ ደግሞ መፍትሄውስ ምን ሊሆን ይችላል፣ እያንዳንዱ ሀገር ምንድን ነው መስራት አለበት፣ በጋራስ ምንድን ነው መስራት ያለባቸው እና የጋራ ተቋማት ደግሞ ሊኖሩ ይችላሉ። እንደ ኢጋድ የመሳሰለው ለምሳሌ ኢጋድ እንዴት ተደርጎ ሊጠናከር የሚችለው ምንድን ነው? ምን ሚና ነው ሊጫወት የሚችለው? ይሄ በመሳሰሉ አሁን ኢጋድ ለምሳሌ ከዚህ በፊት በዚህ በደቡብ ሱዳን ጉዳይ ላይ ሱዳንን በሚመለከት ገና ደቡብ ሱዳን ነፃም ሳትወጣ በፊት ሱዳንን በሚመለከት የተደረጉትን ድርድሮች በሙሉ የኃላፊነት ወስዶ ሲመራ የነበረ ነው። ወደፊትስ ምንድን ነው ሚና ሊጫወተው የሚችለው? እነዚህም በመሳሰሉ ጉዳዮች ላይ መግባባት በኖሩ ስምምነት መኖሩ አዚግ ለአካባቢ በሙሉ ከዛም አልፎ ደግሞ ለአፍሪካ ሰላምና ስታቢሊቲ ይረዳል የሚል ሀሳብ ነው ያለኝ።
ዶክተር ዲማቅ፣ ኢትዮጵያ በቀውስ ሁኔታ ውስጥ ነው ያለች ወይም የፖለቲካ ሁኔታዋ በቀውስ ውስጥ ነው ያለው ብለውኝ ነበረ። እንዲህ አይነቱ የቀውስ ሁኔታ በተለይ ኢትዮጵያን በተመለከተ የሚስተዋል ሁኔታ በአካባቢው ላይ ተጽዕኖ አለው ብለው ያስባሉ?
አዎ፣ ከፍተኛ ተጽዕኖ ሊኖረው ይችላል።
ያብራሩልኝ።
እንዳልኩት የአፍሪካ ቀንድ እምብርት ሀገር ኢትዮጵያ ናት። አፍሪካ ቀንድ ዩጋንዳን፣ ኬንያን፣ ደቡብ ሱዳን፣ ሱዳንን፣ ኤርትራን፣ ጅቡቲን፣ ኢትዮጵያን፣ ሶማሊያን ሁሉ የሚያጠቃልል በመሆኑ እነዚህ ሀገሮች 240 ሚሊዮን የሚኖርበት ነው። ከዛ ውስጥ ኦልሞስት ወደ ግማሽ የሚጠጋው ኢትዮጵያ ውስጥ ነው የሚኖረው እና ይሄን ሁሉ ህዝብ ይዛ ኢትዮጵያ፣ ይሄ ብቻ ሳይሆን ደግሞ ወደ እነዚህ አገሮች የሚፈሰውም ውሃ ከኢትዮጵያ ከሚወርደው ዝናብ የሚፈስ ነው እና ቁልፍ የሆነ ሚና ነው ያላት ኢትዮጵያ በዚህ አካባቢ እና የኢትዮጵያ ፖለቲካል ስታቢሊቲ፣ የኢትዮጵያ መጠናከር፣ የኢትዮጵያ መረጋጋት፣ አብዛኛው ህዝብ የተቀበለው የመንግስት ስርዓት መቋቋም እና ይሄን የመሳሰሉት ለሁሉም ሀገሮች ከፍተኛ የሆነ ጠቀሜታ አለው ብዬ ነው የማስበው።
ካርቱም በነበራችሁ ጊዜ ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝታችሁ ነበር እንዴ? በማንኛውም መድረክ?
በዛ ስብሰባ ላይ አንድ ማንም የኢትዮጵያ መንግስት ባለስልጣን አልተገኘም። ስለዚህ ከኢትዮጵያ መንግስት ባለስልጣኖች ጋር ምንም ያደረግነው ግንኙነት አልነበረም ማለት ነው።
ለምን ይሆን ያልተገኙት? እነሱ ኢጋድ ያዘጋጀው ኤዩ ያዘጋጀው ስብሰባ
መንግስታት አልነበሩም በስብሰባው ላይ። ማንም መንግስት እንደ መንግስት የተወከለ የለም። ግን ልዩ ልዩ ምሁራን ከልዩ ልዩ አካባቢ ከኬንያም፣ ከዩጋንዳም፣ ከኢትዮጵያም፣ ከኤርትራም፣ ከመሳሰሉ ከሁሉም ሀገሮች ከሱዳንም ጭምር ተገኝተዋል። እንደዚሁም ደግሞ በልዩ ልዩ ደረጃ መንግስት ውስጥ የሚሰሩ በግለሰብን አምባሳደሮች ለምሳሌ የተገኙ አሉ። በተጨማሪም ደግሞ ኢጋድ ውስጥ የሚሰሩ ሰዎች እንግዲህ ይሄ ኢትዮጵያንም ጭምር ማለት ነው እየተገኙ አሉ። አፍሪካ ህብረት የሚሰሩ የመሳሰሉት ተገኝተዋል።
የኤክስፐርቶች ወይም የባለሙያዎች ስብሰባ ነው ማለት ነው በአመዛ ነበረው። ዶክተር ዲማን አመሰግናለሁ ለዛሬ። ሌሎችም ያነሳናቸው ነጥቦች አሉ። በሌላ ዝግጅት ይዣቸው መለሳለሁ። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው።
ቦኮ ሐራም ሰሜን ካሜሮን ላይ የአጥፍቶ መጥፋት ዘመቻ በአዲስ መልክ ባባባሰበት በአሁኑ ወቅት ጥርጣሬዎች እንዲያስነሳ የአሜሪካ ድምፁ ኤድዊን ኪንዘካ ከሞዞጎ ካሜሮን በላከው ዘገባ ጠቅሷል። የአካባቢው ነዋሪዎች ቀድሞ በቦኮ ሐራም ተጠልፈው የነበሩትን 400 የሚሆኑ ሰዎችን ወደ አካባቢያቸው እንዳይመልሱ ማገዳቸውንም ሞኪ ኤድዊን ከሞዞጎ ከካሜሩን መገንጠል ለሚፈልጉ እንግሊዝኛ ተናጋሪዎች ክልል ደግሞ ከያውንዴ የላካቸውን ዘገባዎች አቀናብራ የዚህ ፕሮግራም አዘጋጅ አዳነች ፍስሐዬ ለአፍሪካ ነክ ርዕሶች እንዲህ አድርጋዋለች።
በመቶዎች የሚቆጠሩ ቀድሞ በቦኮ ሐራም ታግቶ የነበሩ ታጋቾችና የቀድሞ ተዋጊዎች ካሜሩንን ከናይጄሪያ ጋር በሚያዋስነው ሰሜናዊ ድንበር ሞዞጎ ከተማ ላይ ምግብ ለመቀበል ተሰልፈው ይታያሉ። የተዳከሙና የተራቡ ይመስላሉ። የ45 ዓመት ዕድሜ አስታ ሐሚና ከእነሱ አንዷ ሲሆኑ የካሜሩን ወታደራዊ ኃይል ወደ ከተማይቱ ወሰዳቸው። ሳምቢሳ በተባለው ቦኮ ሐራም የሚንቀሳቀስበት ጫካ እንደተገኙ ገልጸዋል። ሳምቢሳ ጫካ ውስጥ የደረሰብኝን የሰወቃ ተግባር ሳስታውስ ባንናለሁ። እንደገና እንዳይፈጸምብኝም ጸልያለሁ ነበር ያሉት። ወደ መኖሪያቸው ተመልሰው ኑሯቸውን በአዲስ መልክ መጀመር እንደሚፈልጉም ገልጸዋል። ይሁንና ወደ መኖሪያቸው የሚመለሱ ጉዳይ በቅርብ ጊዜ የሚሆን አይመስልም። ቦኮ ሐራም መንደሮቻቸውን ካቃጠለ በኋላ አግቶ ከወሰዳቸው ሰዎች አንዳንዶቹ ታግተው ወደ ናይጄሪያ ከተወሰዱ በኋላ በተዋጊነት እንዲያገለግሉ በአማጽያኑ እንደተገደዱና ልጆቻቸው በአጥፍቶ ጠፊነት እንዲያገለግሉ መገደዳቸውን ተናግረዋል። በሞዙጉ ከተማ የማህበረሰብ መሪ የሆኑት አሮኖ አባ የቦኮ ሐራም አማጽያን በአዲስ መልክ ሰርገው እንዳይገቡባቸው በመስጋት በመንደራችን ልንቀበላቸው ዝግጁ አይደለንም ብለዋል። አንዳንዶቹ ሰላዮች ሊሆኑ ይችላሉ፣ ወይም ደግሞ በቦኮ ሐራም ርዕዮተ ዓለም የታጠቡ ቢሆኑስ ይላሉ አሮና አባ።
ወሰከኑ ዲማንዶ ሜና አለታ ኢልፎ ከላ ፖፕላሲዮን ሷ ሴኩሪዜ።
በመጀመሪያ ደረጃ የመንደሩ ነዋሪዎች የካሜሩን መንግስት ለደህንነታቸው ዋስትና እንዲሰጣቸው ይፈልጋሉ ይላሉ የከተማው የማህበረሰብ መሪ። የመንደሩ ነዋሪዎች ብዙም ጥሪት የላቸውም። ከቦኮ ሐራም የሚፈጸምባቸውን ጥቃት ተጋፍጠው እዛው የቀሩት ነዋሪዎች የቀድሞዎቹን ታጋቾች ተቀብለው ቢያስተናግዱ የኢኮኖሚ ይዞታቸው ይጨናነቃል። በዛም ላይ ባላቸው የውሃ እጥረት ላይ የቀድሞዎቹ ታጋቾች ሲጨመሩባቸው ችግር ይገጥማቸዋል ሲሉ አሮን አባ አስገንዝበዋል። ከቀድሞዎቹ ታጋቾች አንዳንዶቹ ከቦኮ ሐራም ጋር ለሁለት ዓመታት ያህል ከቆዩ በኋላ ከቡድኑ ሸሽተው እጃቸውን ለወታደራዊ ኃይል ወይም ለራስ ተከላካይ ቡድን እንደሰጡ መናገራቸውን የማህበረሰቡ መሪ ጠቁመዋል። ሌሎች ደግሞ ከቦኮ ሐራም ጋር ሆነው እንደተዋጉ፣ ይሁንና ድርጊቱ ስላሳሰባቸው መሳሪያ ማውረዱን እንደመረጡ መግለጻቸውን አባ ጠቅሰዋል። መዞጎ በቦኮ ሐራም አስከፊ የጭካኔ ተግባሮችና ጥቃቶች ከተሰቃዩት ከተማዎች መካከል አንዷ ነች። ትምህርት ቤቶቿ፣ ገበያዎቿ፣ አብያተ ክርስቲያኗና መስጊዶቿ በቦኮ ሐራም አማጽያን ጋይተዋል። ርቆ የሚገኘው የካሜሩን ሰሜን ክልል አስተዳዳሪ ሚጃዋሪ ባካሪ የሞዞጎ ማህበረሰብ የቀድሞዎቹን ታጋቾች እንዲቀበል እየተማጸኑ ናቸው። መንግስት ጥበቃ እንደሚያደርግላቸውም ገልጸዋል። ብዙዎቹ የቀድሞ ታጋቾች ከአሸባሪው ቡድን ጋር ምንም አይነት ግንኙነት የለንም፣ በሀገራችን ግንባታ አስተዋጽኦ ለማድረግ ዝግጁ ነን ሲሉ አረጋግጠውልኛል ይላሉ የሰሜን ካሜሩን ክልል አስተዳዳሪው። በተመላሾቹ ሰፈር ከተጠለሉት መካከል 120 ወጣት ሴቶች፣ 125 ደግሞ ወጣት ወንዶች እንዲሁም በርካታ በተማሪነት ዕድሜ ክልል ውስጥ ያሉ ልጆች እንደሚገኙባቸው ጠቁመዋል። ተመላሾቹ በካምፑ የሚቆዩበት ጊዜ የሚራዘም ከሆነ የተባበሩት መንግስታት ድርጅት የስደተኞች አገልግሎት የኡጋለሙታን መጠለያ እንዲመሰረት ወይም ትምህርት ቤት እንዲከፍትላቸው ስጠይቅ ቆይቻለሁ ብለዋል አስተዳዳሪው ባካሪ። እስከዛው ድረስ ግን ተመላሾቹ አስተማማኝና ደህንነታቸው ሊጠበቅ የሚችልበት ቦታ ላይ እንዲቆዩ እንዲደረግ የካሜሩን ፕሬዝደንት መጠየቃቸውን አስተዳዳሪው ገልጸዋል። የካሜሩን፣ የናይጄሪያ፣ የቻድና የኒጀር ወታደሮች የቻድ ሐይቅ ተፋሰስ ኮሚሽን የህብረ ብሔር ኃይሎች አካል በመሆን ካለፈው ዓመት አንስቶ ቦኮ ሐራም ያገኛቸውን ስኬቶች ለመቀልበስ ችለዋል። ይሁንና የጽንፈኛው ቡድን አደገኛነት መቀጠሉ አልቀረም። በሰሜን ምስራቅ ናይጄሪያ ከ8 ዓመታት በፊት በተጀመረው ግጭት 25,000 ሰዎች አልቀዋል። ከ2.6 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከመኖሪያቸው ለመሰደድ ተገደዋል። በሌላ ዜና ደግሞ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑ ሁለት ክልሎች ለነጻነት የሚያደርጉትን ጥረት ለማቆም ሲል መንግስት ለሳምንት ያህል ያካሄደው ውይይት ከሳምንት በፊት አብቅቷል። ይሁንና ንግግሩ ያመጣው ለውጥ እንደሌለ ዘጋቢያችን ሞኪ ኤድዊን ክንዜካ ከያውንዴ በላከው ዘገባ ጠቁሟል። እንግሊዘኛ ተናጋሪ በሆነው ደቡብ ምዕራብ ክልል በሚገኘው ሌቢያለም የተባለው ቦታ በመቶዎች የሚቆጠሩ ተቃዋሚዎች ከአካባቢው መሪዎች ጋር ለመነጋገር የሀገሪቱ ፕሬዚደንት ፖል ቢያ የላኳቸውን ልዑካን አዋክበው አባረሯቸዋል። ተቃዋሚዎቹ ከአካባቢው የተወከሉ የምክር ቤት አባል በርናንድ ፎጂ መኖሪያን በእሳት አጋይተዋል። ተቃዋሚዎቹ አምባዞኒያ ብለው የጠሯትን አዲስ ሀገር ብሔራዊ መዝሙር ያሉትን ከዘመሩ በኋላ ምንጊዜም ቢሆን የቢያ መልእክተኞች የሚሉትን አንሰማም በማለት ተለያይተዋል። ከመልእክተኞቹ አንዱ ሴኔተር እምቤላ ሞኪ መንግስት ምንጊዜም ቢሆን ተስፋ ቆርጦ አይተወውም ብለዋል።
ሹድ ቢ propagators of national unity the relevance of
ye berawi andnet akankanyoch no mahon yallebin abro besalam yemenor bezich ub agarachin le berawi limat astawatso madreg ne yallebin melektu yih no qal begebano meseret laqerbno tirri betam tiru millash magnetun lemaragaget nimellesallen
ye kamerun teqlay minister balfo samint betelayu ketemoch hedo lemenagager የተወለዳቸው ቦታ ወደ ሆነው ሰሜን ምዕራብ ክልል ሄደዋል። ግጭቶች ባይከሰቱም በርካታ አመልክተኞች ከሳቸው ጋር ተገናኝተው ከመነጋገር መቆጠባቸው ተገልጿል። አድማጮች ስለ ቀድሞ የቦኮ ሐራም ታጋቾችና ካሜሩን ውስጥ መገንጠል ስለሚፈልጉ እንግሊዘኛ ተናጋሪ ክልሎች የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ክብራትና ክብራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።